ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 18 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
አገርን ያስገነጠለ በህዝብ ላይ ፍጅት የፈጸመ ተቃውሞ ሲመጣ በግድያ ያስተናገደ ሽዎችን ያፈነ ደብዛቸውን ያጠፋ ዘረኝነትን ያሰፈነ ህዝብን በጅምላ ጠልቶ ላጠቃ አገርን ላዋረደና ለጥፋት ለዳረገ እርኩስ ቡድን ፍቅር ሊኖረን ከቶም እና መቼም መጠበቅ የለበትም። የጥላቻ ፖለቲካ ለምን አስፈለገ በሚል ርዕስ የቀረበ ነው። በማስከተልም
ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አምድ ሁሉንም ነገር በመጥላት ሳይሆን የሃራት አመትና ከዚያም በፊት ያየውና ያወቀው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው።
ጠላት ወዳጅ ላይሆን በሚል ርዕስ የቀረበውን ሐተታ አስተምተን ከዚያም
ሌላው ያ ተውልድ በተለይም ደግሞ ኢሃፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በስራ በመምሰል ሳይሆን በመሆን በማስመሰል ሳይሆን በተግባር በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው።
ወያኔ የቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀት ይጠይቃል በሚል የቀረበ ነው። በመጨረሻም ኢሃፓ በ90ዎቹ መጀመሪያ ላይ አስተላልፎት የነበረውን መልእክት አስተምተን ክፍል 1 ፕሮግራማችን ይጠናቀቃል።
የተባበሩት መንግስታት ድርጅት የተመድ የእርዳታ ማስተባበሪያ ቢሮ ከሁለት ቀናት በፊት ባወጣው መግለጫ በኢትዮጵያ የሀገር ውስጥ ተፈናቃዮች ቁጥር ከጊዜ ወደ ጊዜ እያደገ መሄዱን ገልጿል። ድርጅቱ ባወጣው መግለጫ በጌዲዮና በጉጂ መካከል በተነሳው ግጭት የተፈናቀሉት ዜጎች ቁጥር ወደ 1 ሚሊዮን መጠጋቱን፣ በጅጅጋ የተፈጠረውን ግጭት ተከትሎ 142000 እንዲሁም በቤኒሻንጉል ጉሙዝ በካማሽ ዞን 240000 የሚሆኑ መፈናቀላቸውን ገልጿል። ከዚህ በተጨማሪ በቅርቡ በጃርሳና ጋሬ ብሔረሰቦች መካከል በተፈጠረ ግጭት ወደ 15000 የሚጠጉ ዜጎች ተፈናቅለዋል ብሏል። በሌላ በኩል እነዚህ ተፈናቃዮችም ሆነ ለሌሎች ሰብአዊ እርዳታ ለሚያስፈልጋቸው ዜጎች የተጠየቀው እርዳታ ያልተሟላ መሆኑን ተቋሙ ገልጿል። በጃርሱና በገሪ ብሔረሰቦች መካከል ሰሞኑን በተፈጠረ ግጭት ቢያንስ 5 ሰዎች መገደላቸውና በርካታዎች ያካል ጉዳት የደረሰባቸው መሆኑን ታውቋል። ጉዳቱ የደረሰባቸው እርዳታ እየተደረገላቸው ይገኛል። በቱሉ ጉሌድ ወረዳ አሁንም ግጭቱ የቀጠለ ሲሆን በርካታ ነዋሪዎች ቤት ንብረታቸውን ጥለው እየተሰደዱ መሆናቸውን ከአካባቢው የመጣው ዜና ይገልጻል። በአሶሳ ዩኒቨርሲቲ አሁንም ውጥረት ያለ መሆኑ ታውቋል። ከጥቂት ቀናት በፊት በዩኒቨርሲቲው ውስጥ በተከሰተ ግጭት 3 ተማሪዎች መገደላቸው የተነገረ ሲሆን ከአንድ ቀን በፊት በዚህ ዩኒቨርሲቲ ውስጥ የሚገኙ የተማሪዎች ማደሪያ ክፍሎች በእሳት ተያይዘው እንደነበር ለማወቅ ተችሏል። IMO የተባለው የዓለም አቀፉ የስደተኛ ድርጅት ሰኞ ህዳር 17 ቀን ባወጣው መግለጫ 102 የሚሆኑ ኢትዮጵያውያን ስደተኞችን ከየመን ሰንዓ አውሮፕላን ማረፊያ በቀጥታ ወደ አዲስ አበባ ያጓጓዘ መሆኑ ታውቋል። ድርጅቱ ኢትዮጵያውያኑን ስደተኞች ያጓጓዘው አውሮፕላን ተከራይቶ ሲሆን ማክሰኞ፣ ረቡዕና ሐሙስ በታቀደው የማጓጓዝ ተግባር ሌሎች 402 ኢትዮጵያውያን እንደሚመለሱ ገልጿል። ይህ የማጓጓዝ ተግባር በስደተኞች ፍላጎትና ስምምነት የተደረገ ሲሆን ከ2007 ወዲህ ይህ የመጀመሪያው ነው ተብሏል። በምዕራብ ጎንደር በቋራ ወረዳ ከሱዳን ወደ ኢትዮጵያ በመግባት ላይ በነበረ አንድ ተሽከርካሪ ላይ በተደረገ ፍተሻ 5 የብሬን መሳሪያ ከ3500 ጥይቶች ጋር የተያዘ መሆኑ ታውቋል። የጎት መሳሪያዎች ባለቤት ማን እንደሆነና ወዴት እንደሚሄድ እየተመረመረ ነው ተብሏል። ከቅርብ ጊዜ ወዲህ በአገሪቱ የተለያዩ አካባቢዎች ልዩ ልዩ መሳሪያዎችና ጥይቶች ሲገቡ መያዛቸው የተዘገበ መሆኑ የሚታወቅ ሲሆን እስካሁን ድረስ መሳሪያዎቹን ማን እንደሚያስከባቸውና ለምን ተልእኮ እንደሆነ አገዛዙ ከህዝብ ደብቆ ማቆየቱ ብዙዎችን አስገርሟል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
በዚህ አመት በሀገር አቀፍ ደረጃ ይካሄዳል ተብሎ የሚጠበቀው የህዝብና የቤት ቆጠራን አስመልክቶ በበላይነት የሚቆጣጠር እንዲሁም ፖለቲካዊና አስተዳደራዊ ውሳኔ የሚሰጥ ኮሚሽን በፓርላማ መመስረቱ ታውቋል። 20 አባላት ያሉት ይህ ቡድን የፌደራል ሚኒስቴሮችን፣ የክልል ርዕሰ መስተዳድሮችንና ምክትል ርዕሰ መስተዳድሮችን ከንቲባዎችንም ያካተተ መሆኑ ተነግሯል። ቆጠራው የሚካሄድበት ወቅት እስካሁን ያልተገለጸ ሲሆን በየቦታው ግጭቶች፣ የህዝብ መፈናቀሎች በተበራከቱበትና የጸጥታ ችግር ከፍተኛ በሆነበት ሁኔታ ቆጠራው በምን አይነት መንገድ ሊካሄድ እንደሚችል ግልጽ አይደለም ተብሏል። በቅርቡ የጉራጌ ዞን ምክር ቤት ተሰብስቦ በክልል የመዋቀር ጥያቄ ላይ ያሳለፈውን ውሳኔ ተከትሎ የደቡብ ክልል ገዢ ፓርቲ የደኢህዴን ማዕከላዊ ኮሚቴ አስቸኳይ ስብሰባ ማድረጉና በጉዳዩ ላይ መግለጫ ሰጥቷል። የድርጅቱ ማዕከላዊ ኮሚቴ በመግለጫው በደቡብ አካባቢ የሚገኙ የዞን ምክር ቤቶች የሚነሱ በክልል የመደራጀት ጥያቄዎች ከድርጅቱ ጉባኤ አቅጣጫ ውጪ መሆናቸውን ገልጾ የሚነሱ ጥያቄዎችን ለመመለስ የጥናት ቡድን ያቋቋመ መሆኑን ገልጿል። ማዕከላዊ ኮሚቴው በመግለጫው ለጥያቄዎቹ መልስ የሚሰጠው ጥናቱ ሲጠናቀቅ መሆኑን የገለጸ ሲሆን ይህም ብዙ ውዝግብ ያስከትላል የሚል ስጋት ፈጥሯል። ቀደም ብሎ የክልል ምክር ቤቱ የሲዳማ ዞን ምክር ቤት ያቀረበውን በክልል የመደራጀት ጥያቄ ተቀብሎ የሌሎችን ጥያቄዎች ከጥናት በኋላ መልሳለሁ ማለቱ በርካታ ተቃውሞን የሚቀሰቅስ ከመሆኑም በተጨማሪ ብሔር ብሔረሰቦች በክልል የመደራጀት መብት ተፋፋዩ የወያኔ ህገ መንግስት የደነገገው ስለሆነ ባለው ህገ መንግስት መሰረት ሊገደብ አይችልም የሚሉ በርካቶች ናቸው። ከሁለት ዓመት በፊት የኡጋንዳ ወታደራዊ ተቋም ባንዴ ጎሳ ንጉስና በተፈታዮቹ ላይ ያካሄደውን ጭፍጨፋ አስመልክቶ ምርመራ እንዲካሄድና አጥፊዎች ለፍርድ እንዲቀርቡ አሜሪካና የአውሮፓ ህብረት የጠየቁ መሆናቸው ተገልጿል። የኡጋንዳ ወታደሮች በወሰዱት እርምጃ ከ100 በላይ የሚሆኑ ሰላማዊ ሰዎች የተገደሉ ሲሆን ከሟቾቹ መካከል 15 ህጻናት ይገኙበታል ተብሏል። የኡጋንዳ መንግስት እርምጃ የተወሰደው በታጠቁ የንጉሱ ተከታዮችና ጠባቂዎች ላይ እንጂ በህዝብ ላይ አይደለም በማለት ለማስተባበል ቢሞክርም የሰባዊ መብት ተሟጋች ድርጅቶች እርምጃው በሰላማዊ ሰዎች ላይ እንደሆነ አረጋግጠዋል። እስካሁን ድረስ አንድም የተያዘና የተመረመረ ወታደራዊ መኮንን የለም ተብሏል። ዜናው በዚያ በቃ።
ናጊዳሙ ገዳሙ ናጊዳሙ ገዳሙ ሰኔቱታተቁ ወፉቺ ለበለሁ ለናታሰፍፎ ለዲኑ እንተፉ ኡጋው ሽጎይ ኡጋው ሽጎይ ይቻረውሳት ይቴጀውታይ ወርሊኮን ጥይት ይተበአትንቱ በመድ በመተየስ ይሰባብርግሩ ወራቱ ጀግና ነው የሞቱ ታገሩ ጋው ሽቦዬ ጋው ሽቦዬ ይጫረው ሳት Nagidamu, gadamu, Udallahu jagna, Yemai denebir, Shigelo migeba, Bandikan jember. Gau shiboye Ichare usat Ife jeutaye
Yetalacha politika lemin asfellege Behizbe Christian Mesahaf Kiddus Matthews Wengel Wust Bezyakawti gizye ክርስቶስን ብለው የሚመጡ አወናባጆች ይኖራሉ ተብሎ ተጽፏል። ያስተ ሐዋርያትም ይፈላሉ ጨረቃን በግራጅ ፀሐይን በቀኝ ይጃለው የሚሉ ማለት ነው። መልእክቱም አትመኗቸው አትከተሏቸው የሚል ነው። በወያኔ የፖስታ ዶክተሮችና ማህይም ፕሮፌሰሮች በፈሉበት ጽንሰ ሐሳቦችና ሐቅም ሳይቀር ተደርምሰው እባብና እርግብ ተወራራሽ ሆነው ጉድ እያሰኙን ነው። አሳዌ መሲሆች፣ መፈክር ገልባጮች፣ የዘረኞች ቅጥረኞች፣ ያቋምን ድርጅት ፌንጣዎች በስተዋል። ለጠላት ፍቅር፣ ለወያኔ ውይይት ሲሉ ይሰብኩናል። አንሰማም፣ አንቀበልም እምቢ ያሉና ጸንተው የቆሙ አቸናፊ እንደሚሆኑ ደግሞ ግልጽ ሆኖ ያለ ነው። ገና ከጧቱ እባቡ እንጭሳለ ማለትም በባዕዳን ሙሉ እርዳታ ለስልጣን ሲበቃ ያስተሰበካው በሰላም ዙሪያ ተጠነጠነ። በኢትዮጵያ ላይ የመጣውን ወያኔ የተባለ መቅሰፍት ህዝብ በጊዜው እንዳይወጋውና አመት እንዳያደርገው ህዝብ ጦርነት ሰልችቶታል ካሁን ወዲያ ጥይት መጫወት የለበትም ወዘተ በሚል ባንድ በኩል ሲለፈፉ በሌላ በኩል ደግሞ እብሪት የወጠረው እርኩስ ወያኔ ጦርነት እንሰራባቸዋለን ብሎ ፎከረብን። የሰላም አባወራ በመሆን ለመለስ ካገለገሉት አንዱ ከሃዲ ፕሮፌሰር ሳይውል ሳይድር በቀጥታ የወያኔ ሎሊ ሲሆን ሌላኛው ደግሞ በወያኔ ስምምነት የሰብአዊ መብት ተቋም መስርቶ ነፍስ ያለው የሰብአዊ መብት ተሟጋች አካል እንዳይመሰረት እንቅፋት ሆኖ አንድም ቀን ለሰብአዊ መብት ሰልፍ ሳይጠራ በሰልፍም ሳይገኝ እነሆ ለወያኔ እንዳደረ ወደ ህልፈቱ በመጓዝ ላይ ነው። ቀደም እንዳልነው ወያኔና ሰላም ጠላቶች በመሆናቸው ወያኔን በሁለገብ መንገድ መታገል ያስፈልጋል ስንል ወያኔና ሱዳን ሲጋጩ የተገኘውን ክፍተት በመጠቀም ኢአገን መስርተን ትጥቅ ትግል ስንጀምርም የወያኔ አፈቀላጤዎችና በሰላም ትግል ነጋዴዎች ሁሉ ዘመቱብን። ዛሬ የትጥቅ ትግል አባወራንን ባዮች አንዲትም ጥይት ሳይተኩሱ የማንን ደሃ ልጅ ልታስጨርሱ ነው ብለው ተሳልቀውብን ነበር። ሰላማዊ ትግል ማለት በራሱ ጥፋት ባይኖረውም ወያኔን ግን ሰላማዊ ኃይል አድርጎ መውሰዱና ማመኑ አገርን ሊያጠፋ የሚችልና የጎዳም ስህተት መሆኑን እነሆ አይተናል። ለዚያውም ሰላማዊ ትግል ተባለ እንጂ የዚህ አቀንቃኞች በዚህ ትግል በቁርጠኝነት ተሰማርተው አልታዩም። ወያኔና ሰላም ከሆድና ጀርባ በባሰ የተራራቁና የተጻረሩ መሆናቸውን ወያኔ ወዲያውኑ ማሳየቱን ማንም አይክድም። ሰላማዊ ሰልፈኞች ተማሪዎችን ገሎ ነው ማንነቱን በአዲስ አበባ ያሳየው። ወደ ስልጣን ሲበጣም በሱዳንና ሻዕቢያ እርዳታ በህዝብና በኢሃፓ ታጋዮች ደም ላይ ተረማምዶ ነበር። ማንነቱን የደበቁለትና ህዝብን ያወናበዱት ከሃዲዎች ታሪክ የሚረሳቸው አይደሉም። ጊዜ ስጧቸው፣ ልጆቻችን ናቸው፣ ወያኔን የሚቃወሙት ትምክህተኞችና ደም የጠማቸው ናቸው ብለው ከመጮህ አልፈው የወያኔን እርኩስ መልእክት በመደገፍ አንድን ህዝብ በሞላ አማራውን የለም ልብ ወለድ ነው
እስከ ማለት መድረሳቸውን አልዘነጋንም። ወያኔ ጸረ ኢትዮጵያ ጸረ ዲሞክራሲ ነበርና ነውና የህዝብን ጥያቄ በሰላም ሊመልስ የሚታሰብ አልነበረም የሚችልም አልነበረም። ወደ ስልጣን የመጣው ብዙዎችን ፈጅቶና አስፈጅቶ ነውና ይኸው 26 አመታት ሁሉ እንዳየነው ተቃውሞን የሚያስተናግደው በግድያና ባፈና ብቻ ነው። የወያኔ ጸረ ሰላምና ነፍሰ ገዳይነት በቅርቡ በጎንደር በይሬቻ ወዘተ የተከሰተ ሳይሆን ከናቅፋ ደደቢት መስራታው ጀምሮ ልብሱ የሆነ የቆየ ነው። ይህ ግልጽ ሆኖ ሳለ እየተነገረም በነበረበት ወያኔ ጋር በሰላም ብቻ መታገል ይቻላል በሚል ትግልን የጎዱት ሁሉ ነገ ተጠያቂ መሆናቸው አይቀርም። በጊዜው በዚሁ የተሳሳተ ግምት ከወያኔ ጋር እርቅና ሰላም በሚል ደፋቀናው በስቶ ወያኔ የምን ድርድር ወኔ ካላችሁ በትጥቅ ሞክሩኛል እንጂ ለድርድር የመጡትን አስሮ ታበየ እንጂ ለሰላም ፈለጋው ቀና መልስ አልሰጠም። ከመርዘኛው ዘረኛው እባብ እንቁላል እርግብ ትወለዳለች ብለው የጠበቁ ያሰቡና የተመኙ ያገኙት በወያኔ የተገደለ ወገንን መቅበር፣ በየእስር ቤቱ የሚማቅቁትን ተቃዋሚዎች ነጻ ጋዜጠኞች መጠየቅና ቀለም መውሰድ፣ የወገን ደብዛ ሲጠፋ ፍትህን ማጣት፣ በግብረስየል ወገኖች ሲጠበሱ ማልቀስና የመከራና ችግር ማቅ መልበስ ብቻ ሆኖ ተገኝቷል። አሁንም ያለው ይኸው ነው። ለዚህም ነው ዛሬም ከወያኔ ጋር ሰላም ሲባል የሚዘገንነን። አገራችን ላይ ማላገጡ ይብቃ የምንለው መርዘኛ ባብን በኪስ ከቶ መቼም አይነድፈኝም ብሎ መመኘት መቃዠት አይነት በመሆኑ ነው። አንዳንዶች የትጥቅ ትግል ጊዜ አልፏል ሲሉ ይተቹና በአረብ አገሮች ለውጥ የመጣው በሰላማዊ ትግል ነው ይሉናል። በቅድሚያ የተገኘ መሰረታዊ ለውጥ ካለመኖሩም በላይ በትግሉ በግብጽም ሆነ ቱኒዚያ ብዙ መቶ ሰው መገደሉና አሁንም ቢሆን በሊቢያ አገር አውዳሚ ጦርነትና ግድያ በመካሄድ ላይ መሆኑን ያላገናዘበ ትችት ነው። ለሁለገብ ትግል አማራጭ ከቶም የለም። በየቦታው ጦፈው የሚካሄዱ የአመጽ ትግሎችም ይህ አይነት ትግል ጊዜው አልፎበታል የሚለውን ያስተባብለዋል። የጥላቻ ፖለቲካ አይጠቅምም፣ አገር ይጎዳል የሚሉንም በተለይ አሁን የህዝብ አመጽ ሲፋፋም ብቅ ብቅ ብለዋል። መፍትሄው ፍቅር ነው ይላሉ። በፍቅር የሀገራችንን ዳር ድንበር ኢትዮጵያውያን አላስከበሩም በጥላቻ ወራሪውን በመውጋት እንጂ። እንፋቀር እንዋደድ ማለቱ ጥሩ መንፈስ ነው፣ ካለው ተጨባጭ ሁኔታ ጋር የማይገናኝ ምኞትና ስሜት። ሁሉም ህዝብ ሊፋቀር አይችልም። የህዝብና የሀገር ጠላቶች በአንድ በኩል ህዝብ በሌላ በኩል ተፋጠው መቆማቸው ታሪካዊ ሀቅ ነው። በምኞትና ፍላጎት የሚቀየር አይደለም። አገርን ያስገነጠለ በህዝብ ላይ ፍጅት የፈጸመ ተቃውሞ ሲመጣ በግድያ ያስተናገደ ሺዎችን ያፈነ ደብዛቸውን ያጠፋ ዘረኝነትን ያሰፈነ ህዝብን በጅምላ ጠልቶ ላጠቃ አገርን ላዋረደና ለጥፋት ለዳረገ እርኩስ ቡድን ፍቅር ሊኖረን ከቶምና መቼም መጠበቅ የለበትም። ወያኔን አጥብቀን አምረን እንጠላለን። የወያኔን ውድቀት እንፈልጋለን። ውድቀቱንም ለማምጣት በጥላቻ እንንቀሳቀሳለን። ይህ አቋም ትክክለኛ ሲሆን ከወያኔ እንፋቀር ግን በቁሙ የተኛ ሰው ቀዣት ነው። ወያኔን መጥላት ይነሰን? በአሁኑ ጊዜ ከወያኔ ጋር ሰላም የሚሉት ለወያኔ እጅ የሰጡና ከቅርጫው ሊካፈሉ የቋመጡ ብቻ ናቸው። በሰላም ቢሉም በሰላም ወያኔን ለመጣል ሲታገሉ አላየንም። በሰላም በፍቅር የሚሉት ዝባዝንጌ ትጥቅ አስፈችና ለወያኔ ጠቃሚ መፈክሮች ናቸው። ጠላትን ጨቋኝን መጥላት ፍትሃዊ አቋም ነው። የግድ ነጻነትን መብትን ፈላጊ ሁሉ ጠላትን ጠልቶ መነሳትና ጨክኖ መታገል አለበት። ለወያኔ ምህረትና ርህራሄ ሊኖረን የማይችለውም ለዚህ ነው። ወያኔን የምንጠላው ኢትዮጵያን ስለምንወድ ነው። ለኢትዮጵያ ግድ የለሽ ከሆን የሚያደማትን ወያኔ በፍቅር ልንይዘው ልንቃዥ እንችላለን። ይህ ግን ሀገር አጥፊ እንጂ ሀገር አድን አቋም አይደለም። በኢትዮጵያ ያለውንም መሪር ሁኔታ አለመረዳት ነው። የዚህ ምክንያቱ ከዘረኛው አገዛዝ ተጠቃሚነት ዘረኝነትና ዘመናዊ ባንዳነት መሆናቸው ምስጢር አይደለም። ሰይጣን ቢያረምም ባህታዊ አይሆንም እንደተባለው ሁሉ ምንኛ ጨመትኩ ቢል ወያኔ የህዝብ ጠላት እንጂ ወዳጅ አይሆንም። ስለ ፍቅር በስማም ይቅር ያለው ሰይጣን ነው ሲሉ አዛውንት ያስጠነቀቁንም መርሳት የለብንም። ጅብ የቁርበትን ነገር ለኔ ተውልኝ አለ እንደተባለው የፍቅር ፍቅሬን ነገር ለዘፋኞችና ፍቅረኞች ተተን በውያኔ ላይ ጥላቻን ማስፋፋት ማጠናከር ኢትዮጵያዊ ግዳጃችን ነው። ጣላት ወዳጅ ላይ ሆን መልፈስፈስም ያዋርዳል እንጂ ክብርን መቼም አጎናጽፈም። ከአመት አመት የውያኔ ጸረ ኢትዮጵያነትና ጸረ ህዝብነት እየጠነከረ ሄደ እንጂ አልቀነሰም። ከውያኔ ድርድር ከውያኔ ፍቅር የከሸፈ ፖለቲካ ነው። አገርን ይጎዳል እንጂ አይጠቅምም። በአሁኑ ጊዜ ህዝብ እየመጠና እየተሰዋ ባለበት ሰላም ከወያኔ ጋር አመጽና ትጥቅ ትግል አዋጣም ብሎ ማጓራት በመጥፎ ዛር ተያዙ የሚያሰኝ ነው። ሌላ ትርጉም የለውም። ዛርም ቢሆን መልቀቂያው መፈርጠጫው ጥይት ሲሰማ ነው። ወያኔነትና ኢትዮጵያዊነት ምን ጊዜም የማይታረቁ ናቸው ሲሉ የጻፉት ሟቹ ኮሎኔል አስናቀም ሸክም የማይከብደው ህዝብ በሚለው መጽሐፋቸው ያሰፈሩት ሀቅ ፍቅርና ሰላም እንዲመጣ በአገራችን ፍትህ ነግሶ ነፍሰ ገዳዮች ተቀጠው ደም በደም ካልተመለሰ መቅሰፍቱ ሂደቱን ይቀጥላል፣ ማቆሚያ የለውም። በትክክል ህዝብ መንፈሳዊ ህይወቱን ካላገኘና መሪዎቹን መርጦ ካልሾመ ሰላም ፍቅርና ረድኤት ምድሪቱን ፈጽሞ አይጎበኛትም የሚል ነው። ጋሪውን ከፈረሱ ያላስቀደሙት ጀግና ግልጽ የሚያደርጉት ሀቅ ፍቅር እንዲሰብ ወያኔ በኃይል መወገድ እንዳለበት ነው። የወያኔን ጠበቆችም ድርበን መውቃት ግዳጃችን ነው የምንለው በዚሁ መልክ ነው። በደቡብ አፍሪካ የእርቅና ሰላምን ጎዳና ተከትለዋል ለሚሉንም ይህን መንገድ መፍትሄ ለመሞከርም በቅድሚያ አፓርታይድን ጥለው መሆኑን እያስታወስናቸው መፍትሄውም የታሰበውን ግብ እንዳልመታና ለሰፊው አፍሪካዊ ህዝብም እንዳልጠቀመ የአሁኑን የደቡብ አፍሪካ ተጨባጭ ሁኔታ ማጤን ያስፈልጋቸዋል እንላለን። ከጠላት ጋር ፍቅር የለም። ሰላም ፍቅር ያሉትም መጨረሻቸው ከቶም አላማረም። ቃሊቲን፣ ቂሊንጦን፣ ዙዋይን ወዘተ ይጎበኛል። ድል የተጋድሎና መስዋዕትነት ውጤት ነው እንጂ የፍቅር ውጤት አይደለም። ጸረ ወያኔው የፍጹም ጥላቻ አቋም ይስፋፋ ይጠናከር። በአመፅና ሁለገብትን ወያኔን እናስወገድ። ለገልቱ ልፈፋዎች ጆሮ አንስጥ።
ka
ጠላት ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁጣኝነታቸው መንሰው ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጠላቻው መንሰይ ይህ ነው። ህዝብን ያሰቃየና ያዋረደ ያለውን ወያኔ አገርን የገነጣጠለውና ሸንሽኖ የሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ህዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚህ ነው ጠላታችንን እንወቅ እናምርበት እንጥላው የምንለው። ከጠላት ጋር መሞዳሞድን መተቃቀፍን የሚሰብኩ ክፍሎች በመሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጣራሪ ነገርን በኩል መውደድ ማስቀር አይቻልም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ጸረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉንና ፍቅር ለፍፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱም ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በኩል አፍቅረው ስለሚይዙ ትግላቸው ምን አይከራል። ብዙውን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 አመታት በማወላዳ መንገድ የወያኔ ቡድን የሀገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን ይህ የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃይም የቆረጠ መሆኑን ነው። በ1997 ምርጫ ደግሞ ምንኛ አረመኔና ዲሞክራሲያዊ መሆኑን በይፋ አሳይቷል። ከዚያ ጊዜ ጀምሮ እስካሁን ድረስ ወያኔ ቅንጣትም አውንታዊ ለውጥ አላሳየም። ባሰበት እንጂ አገርን በስፋት የሚሸጥ አገዛዝ ሆነ እንጂ ጸረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬ መጪው ምርጫ ካለፈ በባሰ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳው ማልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ጸረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ዝግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጣፊያው ጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን ደጋግመን የምናሳስበው በጥፍን ጥላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አንድ ሁሉንም ነገር በመጥላት ሳይሆን የ24 አመትና ከዚያም በፊት ያየውና ያወቀው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንው ደድህ በነለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ጸረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብረውት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው፣ ባዶ አስመሳይ። ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን፣ ጦርነት ሰለቸን፣ ወይም የዘመኑ ብልህ ፖለቲካ ይህ ነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት፣ የፌዴራል ግፍ፣ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል፣ አይተውታል፣ ኖረውታል። በመሆኑም ዛሬ ትግልን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይጠናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ልንደርስ የምንችለው ድምዳሜ በሀቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለጣፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ አለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጹ በወያኔ እየተጎተቱና በተለመደው አነጋገር ማኖ እየነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይን በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን እያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን እያዘጋጀ አንታቀፍ ሲልም ካራውን ስሎና ግድያን ወስኖ መሆኑን ዛሬ አለማወቅ ሀገር አጥፊ ተላላነት ነው። ጠላት ወዳጅ ላይሆን መለማመጡ ራስን ከማዋረድና ሀገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስህተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም። Thank you.
ወያኔ ቋጠረው ለመፍታት ኢትዮጵያዊ ሆኖ መደራጀትን ይጠይቃል። በጎሳ በጎጥና በሃይማኖት ህዝብን መከፋፈል የወያኔ ስራ ነው። ዘመኑ ሁላችንም አንድ ሆነን ለአንድ ህዝብ ለአንድ ሰንደቅ ዓላማና ለአንድ ሀገር የምንታገልበት መሆን አለበት። አንዱ በጎጥ ሲነሳ ሌላው በጎሳ ራሱን መናጡ ግን ወያኔ በሰራው ስራ እየተፈራ እንዲቀጥል የሚረዳ የሙኞች ጉዞ ነው። ከጅ አይሻልዶማ የጎሳም ሆነ የጎጥ የፖለቲካ ያው የጓሮ ጨዋታ ነው። ዛሬ በተለይም ደግሞ በውጭ ሀገር የሚኖሩ ዜጎች በፓርቶክ በፌስቡክ እና በመሳሰሉት ማህበራዊ መገናኛ አውታሮች እርስ በርሳቸው መናቆር ብቻ ሳይሆን የጎሳን የጎጥ ፖለቲካን በማናፈስ ለአንድነት የሚዋጉትን ሲያወግዙ ማየት በጣም የወረደና የሚያሳፍር ወያኔያዊ ቅኝት ነው። የዛሬውን አድርገውና ያ ትውልድ ለሀገሩ ብሎ ራሱን አሳልፎ የሰጠ አስተምሮ ላሳደገው ህዝብና በአጠቃላይ ለሰው ልጅ ክብር መብትና ነጻነት መስዋዕት የሆነ ብርቅዬ ትውልድ ነበር ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ሆኖ የታገለው ክፍል የራሱን የግል ጥቅምና ፍላጎት ችላ ብሎ ለብዙሃኑ ለተበደለው ህዝብ አድልቶ ፋኖ ተሰማራ ብሎ ሲነሳ በዘር በቋንቋና በጎጥ ፖለቲካ ከሰከሩት ጠባቦችና ለስልጣን ከቋመጡት ባንዳ ምሁራን ሁሉ ላቅና ዘለግ ያለ ኢትዮጵያዊ አጀንዳ ይዞ ነበር የተነሳው። ታዲያ ዛሬ የዚያን ትውልድ ታሪካዊ ሚና ለማንኳሰስ የሚጥሩ ግለሰቦች እነማን ይሆኑ? ለምንስ ይሆን የዚያን ትውልድ መነሻና መድረሻ ለራሳቸው ርካሽ የፖለቲካ ፍጆታ በሚጠቅም መልኩ አጣመውና ወላግደው የሚያቀርቡት? አረ ለመሆኑ በዚያ ዘመን የት ነበራችሁ? ያቀረባችሁት አማራጭስ ምን ነበር ተብሎ ቢጠየቁ መልሳቸው ምን ይሆን ነው ጥያቄው? ያ ትውልድ በተለይም የአፋን ድርጅት ያጥሩት የደርግም የወያኔን ጨቋኝ ሰዓቶች ሁሉ ሳይለሰልስ ሳያጎብድድና ደከመኝ ሳይል በጽናት ሲዋጋ ዛሬ ድርጅቱን እየተቹ ያሉ ሁሉ ደግሞ በአንድም ምክንያቱን በሌላው ለሶስቱ ስርዓቶች ያደሩ ወይንም ሁሉም ነገር ችላ ብለው የራሳቸውን የግል ኑሮ የኖሩ መሆናቸው ነው። እንጠያየካልን ይሳብና ወራድ ካልን የሞራል ጥያቄ ካነሳንና የእውነት መለኪያው ምን ይሆን ካልን መዘዙ ብዙ ነው። መሰናክሉን ሁሉ አልፎ በጽናት ቆሞ ለተወለደባት ሀገርና አብራኩ ተፈጥሮ ላደገበት ህዝብ ራሱን ቤዛ ያደረገ ማን ይሆን? ዛሬስ ማን ነው በጽናት ቆሞ አገራችን ኢትዮጵያን ከወያኔ ተምች ነጻ ለማውጣት እየታገለ ያለው? እንጠያየቅ። ሌላው ያ ትውልድ በተለይም ደግሞ ኢሃፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በስራ በመንፈስ ሳይሆን በመሆን በማስመሰል ሳይሆን በተግባር በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው። በይዘቱም ሆነ በቅርጹ በአይነቱም ሆነ ባደረጃጀቱ ሰፊና ኢትዮጵያዊ ሆኖ መደራጀት ማለት ሙሉና ኮከበ ድምድም ኢትዮጵያዊነትን የሚያንጸባርቅ የኩራት ቋት ነው ማለት ነው። ማንነታቸውን ጥርጣሬ ውስጥ ካስገቡት የስነ ልቦና ቀውስ ሰለባ ከሆኑት ጸረ ኢትዮጵያ ግለሰቦች ስብስቦችና የጎሳ ድርጅቶች ሁሉ የሞራል ልዕልናው ላቅ ያለና ያለባለቤቱ አይነት ድም ሳቱ እንዲሉ ማንነቱ ኢትዮጵያዊነቱ መሆኑ በደሙ እየጻፈ የቀጠለ ወለም ዘለም ሳይል ለመጣ ለሄዶ ሳያጎበድድ መርሁን እንደሸቀጥ በነዋይ ሳይለውጥ አጣጫውን ሳይሰጥ ቃሉን ሳያጥፍ ኢትዮጵያዊነትን እየተከላከለ የቀጠለ ድርጅት ነው። አረ ለመሆኑ ኢትዮጵያን ለማፈስ በጠባዎችና በተገንጣዮች የተቀመረውን የወያኔን ህገ መንግስት ያልተቀበለ ብቸኛ ድርጅት ማን ይሆን? ወያኔን እንደ መንግስት ከመቀበል አልፎ ዲሞክራሲያዊ መንግስት ከማስመሰል በወያኔ ምርጫ ዙሪያ ሲቸረቸሩ የወቀሰና ለወያኔ ውጭ ጌቶች ሽፋን አትስጡ ሲል የመከረው የነበረው ድርጅት ማን ነበር? በቀቢሰ ተስፋ ገና ዘንቦ ተባርቆ ከአምስት ወይንም ከስድስት ምርጫ በኋላ ወንበር ይደርሰናል በሚስለት ሲባዙ ነው የነበሩ ድርጅቶች መሪዎችን አትተቹ ሲሉ የነበሩት ሁሉ ዛሬ ተመልሰው ኢሃፓን መተቸት ይችላሉ? ባጭሩ ኢሃፓ እንደ ድርጅት ያ ትውልድ እንደ ትውልድ የጎሳ ስንክሳር ይዞ ከተነሳው ጠባም መንጋ ሁሉ የተለየ እርሙን በልቶ ካደገው ጸረ ኢትዮጵያ ተገንጣይና አጎብዳጅ ሙሉ ሁሉ ላቀለ ኩሩ ኢትዮጵያዊ ነው። ያቱን ብዙ ፈተና ቢገጥመው ወሳኝና ፈታኝ ሁኔታዎች ባጋጠመው ቁጥር ጥለውት የሚወጡ ካሪዎች ቢበዙበትም ማጠፊያ ባጠረበት ቁጥር ውሃ በቀጠነ ቅራሬ የሚያብዙ ወላዋይ ግለሰቦች ቢያጋጥሙት ህልውናውን ጠብቆ ብንቀጥልም ጠጅነን ብሎ ትግሉን የቀጠለ ኢትዮጵያዊ ኃይል ነው። ለዚያም ነው አፈገፈግን እንጂ አሸሸንም አንቀላፋን እንጂ አልሞትንም ጊዜ ያመጣውን ጊዜ ይሽራል በሚል ፈሊጥ ግን እጃችንን አጣጥፈን በፍጹም አልተቀመጥንም ብሎ ጊዜው ሲያመች አለና ያለው። ተወደደም ተጠላም ጊዜውን ጠብቆ ወሳኝና ፈታኝ በሆነው ቦታና ሁኔታ አለና የሚል ድምጽ እየሰማን የጠላት ኃይል ሚዛን ሲያየልና ሲጫንን ማፈግፈግ እንደገና ተጠናክሮ ዘዋ ያመጣ ማድራጀትና ጥራት መፋለም ዘመን የማይሽረው የትግል ስልት መሆኑ መታወቅ አለበት ብሎናል። በውያን የምርጫ ባልትና ጋራን ዙራ እያማረሰ በሰላማዊ ትግል ስልትስም ህዝብን ማማለልና ወጣቱን ከቁም ነገር በማዘናጋት አሉታዊ ሚና ሲጫወቱ ለቆዩ ግለሰቦች ስብስቦችና ድርጅቶች ሁሉ የምንለው ነገር ቢኖር ባጭር ታጥቆ ወኔውን ሰንቆና አሻፈረን ብሎ የተነሳውን ወጣት ተባብሩት ወይንም መንገድ ልቀቁለት። ዛሬም እንደተናምትነው ይህ አዲስ ትውልድ የጎሳ ፖለቲካ ኩርማን የጎጣ ፖለቲካ ሲሶ የሃይማኖት ፖለቲካ ግማሽ አፍራሽ መሆናቸውን ተገንዝቦ አንድነቷን ብሔራዊ ክብሯ ለተከበረችው ሙሉ ኢትዮጵያ እየታገለ ይገኛል። ታዲያ በጎሳ በጎጥና በሃይማኖት አንለያይም ሁላችንም አንድ ነን ኢትዮጵያዊ ነን የሚለው መንፈስ የማን ይሆን? የሻቢያ የወነክ የወያኔ የነጃዋ ወይስ ሳይጠራቸው አብይ ሳይልኳቸው ወዴት በሚሉት ዘመን አመጣሽ የፖለቲካ ቀበኞች መልሱን ለባለቤቱ ለኢትዮጵያ ህዝብ ተተናፋል። ከ82 በላይ የሚሆን ቋንቋ በሚነገርባት ሀገር የጎሳ ፖለቲካ ሆኖ መነሳት ዋልታና ማዘር ሆኖ አገራቸው ኢትዮጵያን በገነባት ሌሎች 82 ቋንቋ ተናጋሪዎች ወገኖች ላይ ጣትን መቀሰር አይሆንም ነው? የጎጥ ፖለቲከኛ ሆኖ መነሳት ያው አልሸሹ ፈቀቃሉ አግላይነት አይደለም? ቴዲ አንድለናቱ ሲለጠላቱ ያፈረሰውን የዘመነ መሳፍንት ስርዓት አይነት ለማምጣት እንደመታገል አይቆጠርም ነው? ሁኔታውን አጋጣሚውን በመጠቀም የተነሳሳውን የትግል ስምት በራሱ ቀይቶ ስልጣን ላይ ቁጭ ለማለት የሚፈልገው ራሱን ሊቅ ነኝ የሚለው የህብረተሰብ ክፍል ነው ወይስ በተወለደበት ቀይ ባደገበት ሀገርና በማንነቱ ላይ የመጡትን የጎሳ ተምቾች ላይ ተኩስ የከፈተው ሰፊዝ ጎንደር ወለጋ ወዘተ በለስተ ድረድ አንድ ጎጥ 14ቱ አንዱን ተጣረው እንዲቆሙና ተከፋፍለው እንዲናቆሩ ማዘጋጀት አይደለም ነው? በሃይማኖት ተደራጅቶ ከኔነት ወይንም ከኔ ሃይማኖት ውጪ መኖር አይችልም በሚል ፈሊጥ ሙስሊሙ ለብቻ ክርስቲያኑ ለብቻ ግማሽ ለግማሽና መስታ ለመስታ ተከፋፍሎ መስፋ ለምስ ለሀገር አንድነትና ለህዝብ ሉዓላዊነት ይጠቅማልን? ባጭሩ በጎሳ በጎጥና በሃይማኖት መደራጀትና መናቆር ጸረ አንድነት ጸረ ሰላምና አፍራሽ የፖለቲካ ቀኝነት ናቸው ማለት ነው። በጎሳ በጎጥና በሃይማኖት መተፋፈሉን ትተን ዛሬም እንደዚያ ትውልድ እንዳስቀድማቶቻችን በአንድ ላይ ቆመን ለአንዲት ኢትዮጵያ መታገል መቻል አለብን እንላለን።
ይበላ ሀርቢ በላ መቅመጣ የንከበር የለም ወሰነት ታውቆ ስትትሉ አከተተ
ዲሞክራሲ ለመጀመሪያ ጊዜ የተላለፈው በ90ዎቹ መጀመሪያ አካባቢ ነው።
መልእክተ ይሃባ ግቡ ያልታወቀ ትግል ድልን አይቀዳጅም። የህዝብ ትግል ድልን ይቀዳጅ ዘንድ ወዳጅ ጠላቱን ግቡን ስልቱን ጠንቅቆ ማወቅ ይኖርበታል። ትግል በዘፈቀደ የሚካሄድ ሳይሆን በሚገባ ታቅዶ የሚካሄድ የሞት ሽረት ግብግብ ነው። ዛሬ በሀገራችን የትግል መድረክ ላይ እኝ የሚሉት ውስጥ የማይነቅ ቁጥር ያላቸው ስለ ፖለቲካና ስለ ትግል ያላቸው ግንዛቤ አፋዛኝ መሆኑ የትግላችን ደካማ ጎን መሆኑ ደግሞ የሚካድ አይደለም። በየወቅቱ ራሳቸውን ነጻዎች የፋኖ መሪ የሽምቅ ውጊያዎች የማደራጀት ጠበብት ብለው የሾሙና የሚያዳንቁ ቢበዙም ለውጥ ፈላጊውን ህዝብም ጉጉት ላይ እየተጫወቱ ያልተካሄደን ውጊያ በወረቀት እየተዋጉና በዚሁ በአፍ ደረጃ ወያኔን እያጠቁ የምትሃት ድል ቢያመጡንም በመሰረቱ የህዝብ ትግል ከውዥንብር ሰርቶ መጓዝ ያለበት መሆኑ ዛሬ ከመቼውም ጊዜ በበለጠ ገሃድ ሆኗል። ደግመን የትግል መፈክር ይዘት ወሳኝ ነው ብለናል። መፈክር ባሰኘንና ደስ አለን በሚል የሚወጣ አይደለም። መፈክር የትግልን ይዘትና ግብ የሚያንጸባርቅ ነው። ዋናውን ቅራኔ ሆነ ተግባር ከመለስተኛው እንዳንደባልቀው የሚረዳ ከመሆኑም በላይ ማስተማሪያና ማስተባበሪያ ነው። በየካቲት 66 ለምሳሌ መሬት ለአራሹ ዴሞክራሲያዊ ፍርአትና እኩልነት ለህዝብ የሚሉት መፈክሮች የትግሉን አበይት ጥያቄዎች በቀላሉ በማስጨበጥ ረገድ ከፍተኛ ሚና ተጫውተዋል። ደርግም ስልጣን በያዘ ጊዜ የህዝብን ፍላጎትና ግብ በመፈክር ደረጃ ከማስጨበጥ አንፃርና ማታገያ በመሆንም ደረጃ ጊዜያዊ ህዝባዊ መንግስት ይመስረት የሚለው መፈክር ግንባር ቀደም ሆኖ ተስተጋብቷል። ትግክለኛ መፈክርን ለማውጣት ተጨባጭ ሁኔታ በቅጡ መረዳትና አልፎም የትግሉን ደረጃና ይዘት ማወቅ ከመስፈለጉም በላይ ዋናው ኢላማ የትኛው ነው፣ ዋናው ግባችን የትኛው ነው የሚለውን ማወቅ ያስፈልጋል። ዛሬ ባለው ሁኔታ የትግሉ ዋና መፈክር የመለስ ዜናዊ አገዛዝ ይውረድ ወይም የህዝብ ድምጽ ይከበር የሚለው እንጂ ሌላ ሊሆን ከቶ አይችልም። ያለፈውን አመት የትግል ሂደትና የቀራኒዎችን ይዘትና አፈታትና ጤን የሀገሪቷ ዋና ዋና ችግሮች የሚፈቱት በመለስ አገዛዝ መወገድ ነው። የህዝብ ድምጽ ዘርቆ በመገኘቱም ነው ህገወጥ አገዛዝ በስልጣን ላይ ቆይቶ ህዝብን የፈጀው ያሰረውና ያስተካየው የታሰሩት ሁሉ ይፈቱ ብሎ መጠየቅ ተገቢ ቢሆንም ይህ ቀዳሚ የትግል መፈክር አይደለም። እስር ከተነሳ ትላንትናና ዛሬ ብቻ ሳይሆን ከትላንት ወዲያ የታሰሩትም ቃሊቲንም ሌሎችንም እስር ቤቶችን አጨናንቀዋል። ሁሉም ለዚህ መከራ የበቁት አሸባሪው አገዛዝ በስልጣን በመቆየቱ ነው። ካለፈው ግንቦት ወዲህ ደግሞ አገዛዙ በህዝብ ድምጽ ተሸንፎ ያለ አሻፈረኝ በማለቱ ነው በስልጣን ላይ ያለው። ስለዚህ ዋናውና ህዝብን አስተባባሪ መፈክር የመለስ አገዛዝ ይውረድ፣ የህዝብ ድምጽ ይከበር እንጂ ሌላ ሊሆን አይችልም። ይህንን መታትና በሌሎች መፈክሮች ትግሉን ትኩረትና አቅጣጫ ማሳጣት ጎጂ መሆኑን በጊዜ መታወቅ አለበት። ትክክለኛ መፈክርን ለማውጣት ተጨባጭን ሁኔታ በትክክል መረዳት ማወቅ ያስፈልጋል ባለው መሰረት በቀድሚያ ጠላትና ወዳጅን መለየትና በተለይም ጠላት የተባለውን በተመለከተ የተሟላ ግንዛቤ መያዝን የግድ ነው። የመለስ አገዛዝ በሰላም ስልጣን እንደማይለቅና የህዝብን ምርጫና ድምጽ እንደማያከብር ቀደም ብሎ ግልጽ የሆነ ጉዳይ ቢሆንም በተለይ ምርጫውን አጭበርብሮ በአፈና እርምጃው በስፋት ሲሰማራ ይበልጥ ያሳየው አስከፊ ገጽታው በመሆኑ ይህንን ተረድቶ በቂ ዝግጅትን ማድረግ በተገባ ነበር። ለምሳሌ በህቡዕ በጊዜ መደራጀት፣ ሊታፈኑ የሚችሉ መሪዎችን መደበቂያ ማዘጋጀት፣ ተኪና ቀጣይ መዋቅርን መዘርጋትና አጠቃላይ ስነ ልቦናዊም ዝግጅት በጊዜ ማድረግን ይመለከታል። ባዕዳንም ሀገሮችን ሲያስገነጥሩና ሲገነጣጥሩ የታዩ በመሆናቸው ወዳጅ ያሏቸውን ያውም የሞቡቱና የኢራኑ ሻህ ክብደት ያላቸውንም ሳይቀር አሳልፈው የሰጡ በመሆናቸውና ታሪክ እንደሚያሳየውም አፍሪካን በተለይም ኢትዮጵያን በተመለከተ በጎ መንፈስ ያነሳቸው በመሆኑ ሎሌያቸውን መለስ በቀላሉ የሚተውት አለመሆኑ ታውቆ ተገቢው ድምዳሜና ጥንቃቄ ላይ መደረስ ነበረበት። ሰላማዊ ትግል የተባለው መዳረሻውና አካሄዱ ከምን በሚል ተገምግሞና ከአፈናውና ጉዳቱ አንፃር አስፈላጊውን ለውጥ በጊዜ በማድረግ ህዝባዊ አመጽ የማይበርድበትን ስልት መከተል ያስፈልግ ነበር። በነበር የዛሬው ትግል የሚካሄድ ባይሆንም ካለፈው ተሞክሮ ተገቢውን ትምህርት ለመቅሰም ዛሬም የትግሉ መድረግ ትግል በማያውቁት ተሞልቶ የህዝብ ግብ መና እንዳይቀር መጣር ይኖርብናል። ተጨባጩን ሁኔታ በትክክል መረዳት አቅቷቸውና በራሳቸው አመርቂ ግምገማ ተሳክረው የተዛባ መፈክርን ከሚያስተጋቡና በህዝብ መካከል ያሉ ቅራኔዎችን ዋነኛ ቦታ ሰጥተው ከሚያራግቡ ድርጅቶችም ህዝብም መገላገል ይኖርባቸዋል። ዛሬ የትግሉ ዋና ጥያቄ ተቃዋሚ ኃይሎችን ትብብር የሚጠይቅ ሆኖ ሳለ ባልባሌ ሰበብ ይህንን የሚቃወሙና የትናንት ቁርሾን አድሰው ወዳጅን ጠላት ብለው የሚነሱትን ማስቆም ተገቢ ነው። ያባ ትላንት ካደሙትና በደሙ ላይ ዳንኪራ ከረገጡት ጋር ዛሬ አልተባበርም ሳይል የሀገሪቷ ተጨባጭ ችግር ግድ ያለውን ህብረት እያደረገና በዋናው ጠላት ማለትም በመለስ አገዛዝ ላይ እያተኮረ ሳለ በእነርሱ ብሶ ትላንት ሰልፋቸውና ድርጊታቸው ከህዝብ የተጣላ የነበሩት ዞረው ሊወነጅሉትና ሊዘምቱበት ሲሰባሰቡ ቸል ማለቱ በድክመት ሳይሆን ለትግሉ አይጠቅምም በሚል መሆኑ መታወቅ ያለበት ጉዳይ ነው። በዚሁ መስክም የትናንት ጨቋኝ ስርዓቶች ከቶም ተመልሰው የማይመሰረቱ መሆናቸው መታወቅ ያለበት፣ ህዝብ በትግሉ የጣላቸውን አስከፊ ስርዓቶች ለመመለስ መቃጣት መመኘትና ሊታቀፉ የሚገባቸውን ድርጅቶች ከህብረቱ ጎራ ለማራቅ መዝመት ሌላ ስህተት ነው። ይህ ሁሉ ፖለቲካን አለማወቅ፣ አለመብሰል፣ ተጨባጭን ሁኔታ አለመረዳት፣ የቅራኔን ይዘትና አፈረጃጀትም በተመለከተ መሰረታዊ ግንዛቤን ማጣት የሚያስከትለው ነው። ይህም በጊዜ መታረም አለበት። ዛሬ ሆነ ነገ የመለስ አገዛዝ በሰላም ስልጣን ለህዝብ አያስረክብም። ዛሬም ሆነ ነገ የህዝብ ትግል መድረክን ቀውጢ ካላደረገ በአዳን በተለይም አሜሪካ በመለስ አገዛዝ ላይ ውጤት የሚያመጣ ተጽዕኖ አታደርግም። ዛሬ የኢትዮጵያ ህዝብ ስለ አገዛዙ አረመኔነት ነጋሪ አይፈልግም። በይውደቅ አይውደቅ ላይም ብዥታ የለውም። የመለሳ አገዛዝ ይውደም ይወገድ ባይ ነው። እንዴት በሚለው መረገድ ህዝብ ለመስዋዕትነት ዝግጁነቱን ደሙን አፍሶ አሳይቷል አስመስክሯል። ዳተኝነቱ ብዥታው ያለው ከድርጅቶች ጎራ ነው። የረጅም ጊዜ እይታና ዝግጅት ስለጎደላቸው መተባበር ስላልቻሉ በጊዜያዊ ውሱን ድል ስለተቆራሩ ትግሉ የሚጠይቀው ብስለት የሌላቸው መድረክ ስላጣበቡ ለወያኔ ሰርጎ ገቦች ክፍት ስለሆኑ በአዳል ላይ ስለተመኩ ህዝብን ማደራጀት ስላልቻሉ ህዝብን መምራት ባይችሉ መከተሉንም ስላላወቁበት ካለፈው ተመክሮ መማርን እንቢ ስላሉ ስህተቶችን ደግመዋል ተጎድተዋል። የመለስ ቡድን የሞት ሽረት ትግል የሚያካሂድ በመሆኑ ከህዝብ የተነጠለና የቆሰለ አውሬ በመሆኑ ለፈስፈስ ብሎ ያገኘውን ጎራ ማጥቃቱ አልከበደውም። ምንም እንኳን የህዝብ ትግል እያሽመደመደው ቢገኝም አገዛዙ በስልጣን መቀጠሉ የህዝብን ጎራ ድክመት ማሳየቱ የሚካድ አይደለም። በአገዛዙ ማንነት ላይ ምንም መደናገርና መወላወል ከሌለ በምን አይነት ትግል ህዝብ ይህንን አስከፊ አገዛዝ ማስወገድ እንደሚገባው ለማወቅ ደግሞ ምሁርነትን የሚጠይቅ አይሆንም። ተጨባጭ ትግል በአፍአዊ ትግል ከተተካና የመስኩ ፍልሚያ በወረቀት ነብሮች ገደልኩ ማረኩ የሐሰት ዜና ከተተካ ግን ያገዛዙ እድሜ አጭር ለመሆኑ አጠራጣሪ ነው። በተጨባጭ የሚዋደቁትን መርዳትና መደገፍ ግዴታ ሆኖ ሳለ አሳዊ መሲዎች ወይም የፖለቲካ ነጋዴዎችና ምታተኞችን አምኖ መደናገር መቀጠል የሌለበት ነው። ለነገሩ ባዳ ስላልሆንን በገፈርሳ ደፈጣ አድረግነ ተብሎ ሲዋሽና የሌለ ጦር አለ ሲባል ስለምናስተውስ በተልተል የሌለ የቁርአን በስተጦር የወያኔን ጦር ሲያስጨንቅ ያዳመጥነ ስለሆነ ዛሬ ተመሳሳይ ነጋሪት ቢጎሽም አቁን ከፈጠራው ወሬ መለየት መቻል አለብን። አገዛዙ ተቃዋሚ ኃይሎችን ሁሉ በዋሾነት ፈሶ ከማሳመኑ በፊትም የህዝብን ትግል በውሸት ወሬ የደገፉ መስለው የሚጎዱትን ማስቆም ያስፈልጋል። ወቅቱ የመራራት ትግል መፋፋሚያ ነውና ወዲሁ አቁን ውሸት ለማለት ላገዛዙ የሚያመች ሁኔታ መፈጠር የለበትም። ከዚህ ሌላ ደግሞ መነሳትና መታወቅ ያለበት አብይ ነጥብ ጥላቻና ቅራኔ ቢኖርም የዚህን ኢላማና መሰረት በማወቅ መለስተኛ ቅራኔን ያልሆነ ይዘት ሚዛንና መልክ በማስያዝ ህዝብን እርስ በርስ የሚያዳማ ሁኔታ ላለመፍጠር መጣር እንዳለብን ነው። አገዛዙና ጨፎቹ ዋቢ ኢላማቸው ህዝብን እርስ በርስ ከፋፍሎና አጋጭቶ መግዛት ካልሆነም ደማቃቶና በማያባራ ጦርነት መስፈቅ ነው። ይህንን ያገዛዙን ዓላማ ማክሸፍ የዜጋ ሁሉ ግዴታ ነው። ይህ ደግሞ ተቃዋሚ ኃይሎች በበሰለና በሰከነ አካሄድ የህዝብን አንድነት በሚያጠነክር መንገድ መጓዝ መስራት እንዳለባቸው ያመለክታል። የኢትዮጵያ ህዝብ ጨዋ በመሆኑ ባገዛዙ ደም አቃቢ ወጥመድ ውስጥ አልገባም። አልፎ አልፎ ግጭቶች ቢከሰቱም ግድያ ቢመዘገብም ዋና ዋና ፍጅቶች የተካሄዱት ከአርባ ጉጉስ ከጋምቤላ ወዘተ ባገዛዙ በራሱ ኃይሎችና ካድሬዎች ነው። ህዝብ ላገዛዙ ከፋፋይ ቅስቀሳ ጆሮ አልሰጠም። ሆኖም በተቃዋሚ ኃይሎች ጎራም ቢሆን አልፎ አልፎ ኃላፊነት የጎደለውና ላገዛዙ ወፍጮ ባቄላ የሚያቀርብ ቅስቀሳ መካሄዱም መጠቆምና መታረምም ያለበት ነው። የሚወሰዱ ጸረ አገዛዝ እርምጃዎችም ቢሆኑ ህዝብን ካገዛዙ የለዩና በአገዛዙ ላይ ብቻ ያተኮሩ መሆን አለባቸው። ወሳኝ ወቅት ላይ ደርሰናል። ጎራ በሚገባ ተለይቷል። ከህዝብ ጎራ መስለው ለአገዛዙ የሚያሸረግዱትም ታውቀዋል፣ ተጋልጠዋል። ትግሉ በምን መንገድ ከእንግዲህ ወዲህ መካሄድ እንዳለበትም አጋዚን ያሰማራውና ግፍ እየፈጸመ ያለው የመለስ ቡድን ለጠረጠሩትም ግልጽ አድርጓል። የቀረው ማቄን ቸርቄን ማለቱን ትቶ ተባብሮ አይቀሬውን ፍልሚያ በቆራጥነት መያያዙ ነው። ህዝብ ደሙን አፍሶ መንገዱን አሳይቷል። ድርጅቶች በተቀደደው መንገድ መጓዝ አለባቸው። ቀነ ቀጠሮ ሳያበዙ ተባብረውና ዋናው መፈክራችን የመለስ አገዛዝ ይውረድ የሚለው ነው ብለው Thank you.